የቅማንት ዲሞክራሲያዊ ፓርቲ የህዝብ ግንኙነት ምክትል ኃላፊ እንደሆኑ የገለጹልን አቶ ይርጋ ተሻገር ድርጅታቸው መቼ እንደተመሰረተ በማብራራት ይጀምራሉ።
ባለፈው ሐምሌ አመት አካባቢ ነው የተመሰረተው። ህጋዊ ፍቃድ ደግሞ ያገኘው ባለፈው መጋቢት ህጋዊ ፍቃድ ያገኘውና መጋቢት ይመጣ አንድ አመቱ ነው የሚሆነውና በቅርቡ የተመሰረተ የዲሞክራሲያዊ ፓርቲ ድርጅት ነው።
የቅማንት ኮሚቴና የእናንተ ልዩነቱ ምንድን ነው?
እሺ፣ የቅማንት ኮሚቴ በ1999 አካባቢ የቅማንት ህዝብና ቤት ቆጠራ መሰረት ጋር ተያይዞ በ2002 ዓ.ም አካባቢ ከቅማንት ህዝብ የመብት ጥያቄ እንዲያቀርብ ለፌዴሬሽን ምክር ቤትም ለክልሉ መንግስትም እንዲያቀርብ ከህዝብ ውክልና ያገኘና የህዝብ ተወካይ ነው። እያንዳንዱ ህዝብ ጉዳይን አስፈጽምልኝ ብሎ እንደሚወክለው ግለሰብም ቢሆን ወይም ቡድን እንደዛ አይነት አደረጃጀት ያለው የህዝብ ተወካይ ነው። ይሄኛው ግን የቅማንት ዲሞክራሲያዊ ፓርቲ በኢትዮጵያ ምርጫ ቦርድ ህግ መሰረት ክልላዊ ፓርቲ ሆኖ ህጋዊ ፈቃድ ያገኘና በሀገር ውስጥ ከሚንቀሳቀሱ የፖለቲካ ፓርቲዎች የሚመደብ ዲሞክራሲያዊ ድርጅት ነው። ልዩነቱ ያኛው የተቋቋሙ በህዝብ ይሁንታ በህዝብ ፈቃድ ፔቲሽን ለፌዴሬሽን ምክር ቤት ቀርቦ በዛ በህዝብ ፈቃድ የተመሰረተ ሲሆን፣ ይሄ ደግሞ ዲሞክራሲያዊ ድርጅት ሆኖ በምርጫ ቦርድ ፈቃድ ያገኘ ድርጅት መሆኑ ነው። ልዩነቱ ይህ ብቻ ነው። ነገር ግን ሁለቱም የሚታገሉት ለቅማንት ህዝብ ነው።
የቅማንት ዲሞክራሲያዊ ፓርቲ አላማው ምንድን ነው?
የቅማንት ዲሞክራሲያዊ ፓርቲ የሀገሪቱ ህገ መንግስትና የሀገሪቱ ስነ ስርዓት ወይም የምርጫ ህግ በሚፈቅደው መሰረት የፖለቲካ ፓርቲዎች በተፈቀደላቸው እንቅስቃሴ ልክ ህጉና ስርዓቱን ተከትሎ ለቅማንት ህዝብ የመብት ጥያቄ የመልማት ራስን በራስ የማስተዳደር መብትን ለማስከበር ከሚታገለው ከቅማንት ኮሚቴ በተለየ ሁኔታ ወደ መንግስት ሊቀርብ የሚችል መንግስታዊ አደረጃጀት ያለው በመሆኑ የቅማንት ህዝብ በኮሚቴ ከመመራት በላይ ድርጅታዊ አሰራርን ተከትሎ ሊመራ የሚችል ድርጅት አስፈላጊ ስለነበረ፣ ስለዚህ ድርጅት ከተቋቋመበት ጊዜ ጀምሮ የቅማንትን ህዝብ ጥያቄ በመያዝ ከሌሎች ሀገር ውስጥ ከሚገኙ የፖለቲካ ፓርቲዎች ጋር እንዳስፈላጊነቱ ግንባርም ሊሆን ይችላል፣ ቅንጅትም ሊሆን ይችላል፣ እስከ ውህደትም ድረስ ሊሄድ የሚችል የፖሊሲ የፕሮግራም አንድነት ካላቸው ድርጅቶች ጋር አብረን እየሰራን የህዝባችን መብትና ጥቅም ማስከበር ነው የዚህ ድርጅት አላማ ማለት ነው።
አቶ ይርጋ፣ እንግዲህ አሁን እዛ ያለው ሁኔታ እንዴት ነው? ግጭቱን በሚመለከት
አዲስ ወቅታዊ ጉዳይ አይደለም። በ1987 ዓ.ም የቤቶችና ህዝብ ቆጠራ ወቅት የቅማንት ህዝብ እንደ ህዝብ ተቆጥሮ የራሱ የሆነ መቆጠሪያ ኮድ ነበረው። የራሱ የሆነ የህዝብ ቁጥርም ነበረው። ከዛ በፊትም በአጼ ስርዓትና በደርግ ስርዓትም ቅማንት ስለመሆኑ በተለያዩ የታሪክ መዛግብት ተጽፎ ይገኛል። ታሪካዊ ህዝብ ነው፣ ነባር ህዝብ ነው። የራሱ ቋንቋ፣ ባህል፣ ማንነት አለው። ከዚህ ጋር ተያይዞ በ1987 እንደ ህዝብ ተቆጥሮ በ170,000 በላይ የሆነ ህዝብ ቁጥር ያለው ህዝብ ነበር። ነገር ግን በ1999 ዓ.ም በተደረገው የቤቶችና ህዝብ ቆጠራ ከብሔረሰቦች መቆጠሪያ ኮድ መሰረዝ እና እንደገና በ1984 ዓ.ም የአማራ ብሔራዊ ክልላዊ መንግስት መቋቋሚያ አዋጅ በታወጀበት ወቅት በክልሉ ሌሎች ብሔር ብሔረሰቦች እውቅና አግኝተው እንደ አዊ እና ዋግ እና ከሚሴ ኦሮሚያ የብሔረሰብ ዞን ሲፈቀድላቸው የቅማንት ህዝብ ግን ይህን መብት እድል አላገኘም ነበር። ነገር ግን የቅማንት ህዝብ በጊዜው ማንነቱ ስለነበረ ማንነት ካለ የራስ አስተዳደር ብዙም አያስፈልገኝ የሚል ለዘብተኝነት አቋም አሳይቶ አልፎት ነበር። በ1999 ዓ.ም በተደረገ የቤቶችና ህዝብ ቆጠራ የብሔረሰብ መቆጠሪያ ኮድ ከመሰረዙ ጋር ለምን ማንነቴ እንዴት ሊጠፋ ይችላል ጥያቄ ባቀረበ፣ ከዚህ ጋር ተያይዞ እንግዲህ በሂደት ጥያቄው እያደገ መጥቶ የአማራ ብሔራዊ ክልላዊ መንግስትም ጥያቄውን በአግባቡ ከማስተናገድ ይልቅ የግለሰቦች ጥያቄ ነው፣ የውጭ ተልእኮ ያለበት ነው፣ እንደዚህ እንደዚህ ብሎ በማጣጣል እየገፋ ቆይቷል። ነገር ግን በ2004 ዓ.ም ቅማንት የሚባል ብሔር የለም ብሎ በአማራ ብሔራዊ ክልላዊ መንግስት ምክር የተወሰነ እንደገና ቆይቶ በ2005 ዓ.ም ቅማንት ራሱን በራሱ አያስተዳድርም አለ። ከዛ በ2007 ዓ.ም ደግሞ 42 ቀበሌ ብቻ ነው ያለ የቅማንት ቀበሌ አለ። እንዲህ እያለ ከ42 ቀበሌ ጋር ተያይዞ ግን ግጭቶች፣ ሁከቶች መፈጠር ጀመሩ። በላይ አርማጭሆ በተለያዩ ከተሞች ሁከት ነበረ። ባይከል ከተማ ላይ ከፍተኛ የሆነ ፍጅት ተፈጽሞ በ2008 ዓ.ም 148 ሰዎች ሞቱ። ከ300 ሚሊዮን የሚገመት ንብረት ውድመት ደረሰ። ቤቶች ተቃጠሉ፣ ክምር ተቃጠለ። የኢትዮጵያ ሰብአዊ መብት ኮሚሽን ጥናት አድርጎ ለህዝብ ተወካዮች ምክር ቤት አቅርቦ ህዝብ ተወካዮች ምክር ቤትም የቅማንት ህዝብ ለተፈጸመው ግፍ የአማራ ብሔራዊ ክልላዊ መንግስት በአይን ያወጣ ወንጀል ፈጽሟል በይፋ ህዝቡን ይቅርታ እንዲጠይቅና ካሳ እንዲከፍል የተፈናቀሉትን እንዲያቋቁም ለወደመው ንብረትም እንዲተካ የሚል አቅጣጫ አስቀምጦ ነበር። ነገር ግን ይህን ተፈጻሚ ከማድረግ ይልቅ እንደቀጠለ
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን በኢትዮጵያ የሰብአዊ መብት ኮሚሽን ቀረበ ስለተባለው ክስ የሚሉት አለ።
በነገራችን ላይ ትክክል ነው። የተዛባ መረጃ ተይዞ እንደዛ ተደርጎ ነበር። ከዛ በኋላ ግን የክልሉ መንግስት እንደምንም የታሽበት ተጣርቶ ተቀባይነት ያላገኘ ጉዳይ ነው። ሁሉ ጊዜ አንድ ነገር እንደቆረ በጣም ጥንጥሎ መኖር ምንም የሚጠቅም ነገር ስለሌለ ሁኔታው ግን መሬት ላይ ያለው እውነታ እዚያ አካባቢ ያለው ማህበረሰብ ማንንም አልሳብር ምራዙ ስለሆነ ጎንደር ከተማ ያለን ሰው ጠይቀሽ ይጠረጋግጭ ምችን ጉዳይ ስለ
አቶ ይርጋ ተሻገር በቅማንት ህዝብ ላይ ይደርሳል የሚሉትን በደል መዘርዘር ቀጥለዋል።
ይባስ ብሎ ግን በ2011 ዓ.ም የቅማንት ህዝብ ጄኖሳይድ የሚባለውን የዘር ማጥፋት የማጽዳት አንድን አካባቢ ህዝብ ከአንድ አካባቢ የማጽዳት ስራ ነው። ይህም ይኖር የነበረ ተሰባጥሮ በመንግስት ስራ በተለያዩ በንግድ የሚኖሩ የቅማንት ልጆች በሙሉ ተባረው ከከተማ ወጥተው ንብረታቸው የተቃጠለበት ቤታቸው ለቀው ያለምንም ሰብአዊ እርዳታ ከፍተኛ ጉዳት የደረሰበት ነው። በመተማ ዮሐንስ ከተማ 58 ሰዎች በአንድ ከተማ በእሳት የተቃጠሉበትና በጅምላ መቃብር የተቀበሩበት ሁኔታ ተፈጠረ። ሴቶች ተገደው ይደፈራሉ፣ ህጻናት ይገደላሉ፣ ሴቶች ይገደላሉ። ይህ ሁሉ እየተፈጸመ ግን የፌዴራልም ሆነ የክልል መንግስት ያው በገዳይ ጨቋኝ አፋኝ ነው። በተመሳሳይ ደግሞ የፌዴራል መንግስት ይህን አንድ አመት የፈጀ በቅማንት ላይ ግፍ ሲፈጸም የፌዴራል መንግስትም ምንም አይነት ትኩረት ሳይሰጥ ታልፏል ማለት ነው። 45,000 እስከ 50,000 የሚሆኑ ተማሪዎች ትምህርታቸውን አቋርጠዋል። ከ80 በላይ ትምህርት ቤቶች ሙሉ ለሙሉ ተዘግተው ነው የነበሩ አንድ አመት ሙሉ። የመንግስት ሰራተኞች ተፈናቅለዋል። ትልልቅ የኢንቨስትመንት ድርጅቶች፣ ሱቆች፣ መጋዘኖች፣ የእርሻ ድርጅቶች ሙሉ ለሙሉ ወድመዋል። በገንዘብ ሲተመን ከ3-4 ቢሊዮን የሚገመት ንብረት እንደወደመ ነው መረጃዎች እንደቆሙት። በዚህ 3-4 ቀን ብቻ 1,500 እስከ 1,700 የሚደርሱ ቤቶች ተቃጥለዋል። በአሁኑ ሰዓት ከ20,000 ያላነሱ ተፈናቃዮች ያሉበት ሁኔታ ያለ በዚህ 3-4 ቀን ትልልቅ ሆቴሎች ወድመዋል ጎንደር ከተማ ውስጥ። አሁንም
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን የበኩላቸውን ትርክት ያቀርባሉ።
ከጉዳት አንጻር በተለይ በአለፈው አመት የነበረው ሁኔታ አሁን አናነሳም። ኦልሬዲ ባለፈው አመት ብዙ የተባለለት ስለሆነ አሁን በዚህ አመት ከጉዳት አኳያ ከንብረት ጉዳት አኳያ ጉዳት የተፈጠረባቸው አካባቢዎች በአንዲት ወረዳ 4 የሚሆኑ ቀበሌዎች አካባቢ ነው። በጎንደር ዙሪያ ወረዳ የተወሰኑ 4 ቀበሌዎች ላይ እንደተባለው የቤት ቃጠሎ አለ። የቤት ቃጠሎ ግን በተባለው ልክ አይደለም። ካውንተር ባለን መረጃ ወደ 226 የሚሆኑ ቤቶች ተቃጥለዋል። ትክክል ነው። እንግዲህ እነዚህ ቃጠሎች በሁለቱም ወገን በኩል ነው ጉዳት የደረሰው። የትኛው ወገን ምን ያክል የተቃጠለ የሚለውን ነገር ማረጋገጥ የሚጠይቅ ቢሆንም ጉዳቱ በሁለቱም በኩል የደረሰ እንደሆነ መውሰድ ተገቢ ይመስለኛል። ከ20,000 በላይ ሰው ተፈናቅሏል ምናምን የሚባለው ነገር ከየት እንደሚመጣ መረጃው ባናውቅም እንደተባለው በዚህ በችግሩ ምክንያት ቀያቸውን ለቀው የወጡ አርሶ አደሮች አሉ። እስካሁን ድረስ እኛ ባለን መረጃ ወደ 4,600 አካባቢ መረጃ ሰብስበናል። ወርድ በቅጥም የሚመዘገብነው ስለሆነ ሌሎች አርምቶ መዘገቡ ጥቂት ሰዎች ሊኖሩ ይችላሉ። በቁጥር ደረጃ የተቀመጠው ይህ በጣም ችግር ያለበት እንደሆነ ከየት እንደሚያመጡትን መረጃውን እርግጠኛ ሆኜ መናገር አልችልም። ዞሮ ዞሮ ከመሬት እየታፈሰ የሚሰጥ መረጃ ስለሆነ ችግር ያለበት ነው። ከ45,000 በላይ ተማሪዎች አይማሩም የተባለውን ነገር በሁለት መልክ ማየት ተገቢ ይመስለኛል። ከአሁን ተሞኑ ግጭት ከተፈጠባቸው እነዚህ በ4ና በ5 ቀበሌዎች 11 አንደኛ ደረጃ ትምህርት ቤቶች እና 1 ሁለተኛ ደረጃ ትምህርት ቤት ለጊዜው ትምህርት አቁመዋል። በእነዚህ ውስጥ ወደ 4,600 የሚሆኑ የአንደኛ እና የሁለተኛ ደረጃ ትምህርት ቤት ተማሪዎች ለጊዜው ከትምህርት ቤት ወጥተው ሲማሩ ነው የተነበቁት። ከአሁን በፊት ባለፈው አመት ሙሉ አመት በተለይ ደግሞ ጭልጋ ቁጥር 1 የሚባለው በጥንተኛው የቅማንት ሬጅም እንደሚለው ኮምፒውተር ችግር እየተፈጠረበት ያለ አካባቢ አለ። ትምህርት ቤቶች ለአንድ አመት አገልግሎት አልሰጡም። በዚህ አመት መስከረም መጀመሪያ ላይ በሁሉም ቀበሌዎች ትምህርት ለማስጀመር እንቅስቃሴ ተደርጎ ተማሪዎች ተመዝግበው መምህራን ተመዝግበው ወደ ትምህርት ቤት በሚመጡበትና የትምህርት እንቅስቃሴ በሚጀመርበት ወቅት እዛ አካባቢ ላይ አሁንም ተጨማሪ ግጭት በመፍጠር ለተወሰኑ ቀናት የትምህርት ስርዓቱን አስተጓጉሏል። ያካል ዞሮ ዞሮ ያው ግራፍ ራሱ ገልፎ ራሱ ይጨዋል እንደሚባለው በተማሪዎቹ በትምህርት ቤት መውጣትም ሆነ በእነዚህ ዜጎች መፈናቀል ያው በየደረጃው ያለ መከራ ተራፋችን ብቻ ይህን በባለቤትነት ግጭትን በባለቤትነት የሚኖሩ አካላት እንዲህ ስጋት እያደረሰ ያለበት እንዳለ ይታወቃል። ዞሮ ዞሮ ችግሮች አሉ። ችግሮቹ ግን ቅድም ባነሳው ልጅ በተጨባጭ መረጃ ላይ የተመሰረቱ አለመሆናቸው ነው።
አቶ ይርጋ ተሻገር በቅማንት ህዝብ ላይ የዘር ማጥፋት በደል ተፈጽሟል ያሉትን መሰረት በማድረግ ይህን የሚፈጽመው ማን ነው ለሚለው ጥያቄ የአማራና የቅማንት ህዝብ እንደማይጋጭ በመግለጽ ጀምረዋል።
ብዙ ጊዜ የሚወራው አማራና ቅማንት ተጋጩ ሲባል ነው የምትሰሙት፣ በተለይም በውጭ ዓለም ያላችሁ ሰዎች። ነገር ግን የአማራና የቅማንት ህዝብ እንደ ህዝብ አይጋጭም፣ ወንድም ህዝብ ነው። እንዳው በታሪክም ለወደፊት በጥናት የሚረጋገጥ ሆኖ የቅማንትና የአማራ ህዝብ ምንም ልዩነት የለውም። ምናልባት አማራ ቅማንት ነው፣ ቅማንት አማራ ነው የሚለው ነገር ያው ታሪክ የሚያጠናው ጉዳይ ነው የሚሆነው ወደፊት። አማራና ቅማንት አሁንም አልተጣላም፣ ለወደፊትም አይጣላም። በቅማንት ህዝብ ላይ ግን ይህ አይነት ግፍ የሚፈጽሙት ያው በመንግስት አደረጃጀት ስር ያሉ የክልል፣ የዞን፣ የወረዳ አመራሮች ናቸው። በተልእኮ ደረጃ ፈጻሚው ከአሁን በፊት በ2008 ዓመተ ምህረት ልዩ ኃይል የሚባል አደረጃጀት ነበር። እሱ ነበር ጉዳት ያደርስብን የነበረው አንዳንድ ፖሊሶችን ጨምሮ። በአሁኑ ሰዓት ግን ኢ መደበኛ የሆነ ፋኖ የሚባል ሰራዊት አለ በአማራ ክልል። ማንነቱ ማን እንደሚመራው የት እንደሚንቀሳቀስ የሚታወቅ ነገር የለም፣ በፋኖ ነው። ይህ ፋኖ ደግሞ በጀኔራል አሳምነው ጽጌ በህይወት እያሉ ያሰለጠኑት ሰራዊት ነው። በመንግስት ነው የሚመራው፣ በበጀት ነው የሚንቀሳቀሰው። በታሪክ እንዲህ አይነት አስነዋሪ ተግባራትን ተፈጽሞ አይታወቅም በኢትዮጵያ ታሪክ። ቅድም እንደገለጽኩት ሰዎች በጅምላ የሚቀበሩበት፣ ቤተክርስቲያኖች የተጣለሉ ሰዎች ጭምር የሚገደሉበት እና ከጎንደሬ ወይም ከኢትዮጵያዊ የማይጠበቅ እንስሳዊ ተግባራት ሁሉ የሚፈጸሙበት ሁኔታ ነው ያለው እና ለመግለጽ ይከብደኛል።
የዘር ማጥፋት ወንጀል ተፈጽሟል። አብረን ከነ የሚኖሩ ድሮም አብረን ነው የምንሰራው። ቅማንቶችም አማራዎችም አንድ ላይ ነው የምንሰራው። ህብረተሰቡ አብሮ ነው የሚኖረው። የጋራ ልጆች ወልደው የሚኖሩ ማህበረሰቦች ይኖረዋል። በህዝቦቹ መካከል ባለፈው እንዳነሳሁልሽ በህዝቦቹ መካከል ጠብም የለም ቅራኔም የለም። ባለፈው አመት 1400 ምግብ ቤት ተሰርቷል። ልጆቹን መልሰን ሰርገን አብረ መሰርጠን ሲኖሩ አሁንም አብረው ነው እየኖሩ ያሉት ህዝቦቹ። ውስጥም ተኙ አካል ግን በተለያዩ ቦታ መሰረታዊ ችግሮች እየፈጠረ የሰላም ቀልድ እየሆነ ኢኮኖሚካል አድቫንቴጅ ያላቸው መንገዶችን በመዝጋት የክልሉን ኢኮኖሚ ወደኋላ ቆጥቀማቸው ሚስራቸው በርካታ ስራዎች ክልሉ ብቻ አይደለም ከጎንደር መተማ ያለው መንገድ ሀገራዊ ኢኮኖሚ ችግር የሚያንቀሳቅስ መንገድ ነው። ስለዚህ ይህንን ህገወጥ የሆነ ሰው በገገራ የሚከተክት ጽንፈኛ ቡድን እኮ ነው አሁን ተፈጥሮ ያለው። ይህ አካባቢ ነው ይህ አካል እንዴት ብሎ ነው ለህዝብ ወገን ሊሆን የሚችለው? ይህ አካል እንዴት ብሎ ነው የህዝብ የማንነት ጥያቄ አስመላሽ ሊሆን የሚችለው?
በአማራ ክልል በኩል የቅማንቶችን ጥያቄ በህዝበ ውሳኔ ለመፍታት ተሞክሮ ነበር ስለተባለው አቶ ይርጋ ያብራራሉ።
ይህን ተመልጋ አስመልክቶ እንደተባለው መጀመሪያውንም የቅማንት ጥያቄ ቅድም እንዳልኩሽ በውይይት የሚፈታ ነው። በቀላሉ ነገር በአንድ ቀን ስብሰባ የሚያልቅ ነገር ነው። ነገር ግን በመጀመሪያ ቅማንት የለም ከሚለው ተነስቶ ቅድም እንደገለጽ እንዳለ ሆኖ ከ2008 በፊት 42 ቀበሌ የሚል ውሳኔ ወስኖ ነበረ። የአማራ ክልል ብሔራዊ ክልላዊ መንግስት ወስኖ ነበረ 42 ቀበሌ የሚል። ይህ የ42 ቀበሌ ተከትሎ ነገሮችን በውይይት ከመፍታት ይልቅ በኃይል ለማሳመን የተለያዩ አካባቢዎች ዘመቻ በማዝመት በቅማንት ህዝብ ላይ አንድ የዘር ማጥፋት ወንጀል ፈጽመዋል። ከዛ በኋላ ወደ ውይይት መጣን። እዚህ ላይ የምትይው ነገር መጀመሪያ ይህን ውይይት ማድረግ ይቻል ነበር፣ በኃይል ለማሳመን መሞከር አለ። ስለዚህ ሰው ከሞተ ንብረት ከወደመ በኋላ ወደ ውይይት መጠን እንደተባለው የህዝበ ውሳኔ ተደርጓል። በህዝበ ውሳኔው መሰረትም የቅማንት ቀበሌዎች 72 ቀበሌ ደርሰዋል። የ72ቱን ቀበሌ ተከትሎ ከአሁን በፊት 42 ቀበሌና አንድ ልዩ ወረዳ ነው ተፈቅዶ የነበረው። አሁን ግን ወደ 72 ቀበሌ ያደገው ሰው ከሞተ ንብረት ከወደመ በኋላ ነው። በውይይት 72 ቀበሌ ደርሶ አንድ የብሔረሰብ ዞን እንዲቋቋም ተግባባንና ቃለ ጉባኤ ከያዝን በኋላ 72ቱ ቀበሌ ወደ ቅማንት ብሔረሰብ አስተዳደር መካተት አለብን ብለው ወስነው የብሔረሰብ አስተዳደር መቋቋም በሚጀምርበት ሰዓት አይገባም ለቅማንት ይሄ አይሰጥም የሚል ጽንፍ የያዘ አመለካከት ተይዞ ወደ አልሆነ ግርግር ገባን። በዚህም ተነሳ 2010 ዓመተ ምህረት ሐምሌ 30 ቀን በክቡር ጠቅላይ ሚኒስትር ጽህፈት ቤት ተገኝተን እኔም የዛ ውይይት አካል ነበርኩ። ጠቅላይ ሚኒስትሩም አቅጣጫ ሰጡ። የሰጡት አቅጣጫ ምንድን ነው? በ69 ቀበሌ አስተዳደሩ እንዲጀምርና አወዛጋቢና አጨቃጫቂ በሆኑ በሶስቱ ቀበሌዎች ጉዳይ ደግሞ በዚህ ሳምንት ወደ ቦታው ቡድን ሄዶ ከአሁን በፊት የተያዙትን ቃለ ጉባኤዎችና የህዝበ ውሳኔውን አይቶ እንዲመጣና አንዷ ቀበሌ ወደ ቅማንት አስተዳደር እንዳይካተቱ የከለከለችበትን ቀበሌ ሁኔታም አይቶ አቅጣጫ እንዲቀመጡ ነው ጠቅላይ ሚኒስትሩ ቡድን ልካለው ብሎ ቃል ገቡ። በቃል በገቡት መሰረትም ሐምሌ 32010 ተወያይተን ነሐሴ 7/2010 በአንድ ሳምንት ውስጥ ቡድን ወደ ቦታው ልከው ነበር ጠቅላይ ሚኒስትሩ። ነገር ግን ቡድኑ የክልሉ መንግስት ከህግ በማፈንገጥ የመጣውን የፌዴሬሽን ምክር ቤት ቡድን አካል ተመለሱ በእኛ ክልል አይመለከታችሁም ብለው መልሰው ከዛን ቀን ጀምሮ ነው እንግዲህ ነሐሴ 7 ቀን የመጣው ቡድን ከመለስ በኋላ ነሐሴ 28 ኮሚቴ ማሰር ጀመሩ። መገደል ተጀመረ። ጀምሮ እንዴት ከሀገር ይወጣለኛል እንዴት ከቤት ይወጣለኝም ያው ራሱን የመከራከና በመኖርና በህይወት መካከል ግጭቶች ተፈጠሩ። ያው አንድ አመት የፈጀ ወቀትና ግርግር በአካባቢያችን ተፈጠረ። ይሁንና የቅማንት ጥያቄ እንደተባለው በ72 ቀበሌ ውሳኔ አግኝቶ ቃለ ጉባኤ የተያዘበትና አስተዳደሩ መመስረት የሚችልበት ደረጃ ላይ ደርሶ ነበር። ያን ብቻ ሳይሆን ጠቅላይ ሚኒስትሩ የሰጡት አቅጣጫ ነበር። እኛም የጠቅላይ ሚኒስትሩን አቅጣጫ ተከትለን ለክልሉ ርዕሰ መስተዳድር ለአቶ ገዱ አንዳርጋቸው በጊዜው ጠቅላይ ሚኒስትሩ በሰጡት አቅጣጫ መሰረት አስተዳደሩን ለመመስረት ፈቃደኞች ነን፣ 3 ቀበሌዎችን የሚካተቱበት ሁኔታ በጋራ አብረን እንድንሰራ የሚል ደብዳቤ በጊዜው ጽፈን ነበር። ነገር ግን የተፈጠረውን መልካም አጋጣሚ ይሄ ለውጥ የሚባለውን ተከትሎ ወደ አህዳዊነት ለመመለስ የተደረገውን አዝማሚያ ለመከተል አንዲት ኢትዮጵያ አንዲት ሀገር ወደሚል ድምዳሜ የተሄደበት ሁኔታ ነበርና ከዚህ ጋር ተያይዞ አላስፈላጊ ግጭት ተፈጠረ እንጂ እንደተባለው የቅማንት ጥያቄ ችግር እንኳን ቢኖር በውይይት ሊፈታ የሚችል ነው የነበረው ማለት ይቻላል።
አቶ ባንተ ይሁን መኮንን ደግሞ የራሳቸውን ምላሽ ሰጥተዋል።
ጥያቄ ያለባቸው ቀበሌዎች ደግሞ ህዝበ ውሳኔ ሰጥ ተደረገ። በህዝበ ውሳኔ የተካተቱ 8 ቀበሌዎች ናቸው። ከ8 ቀበሌዎች 7 ወደ ነባሩ አስተዳደር የምንሆን አሉ። አንድ ቀበሌ ፋቢዮ ሎንጊ ይባላል። እሱ ራሱ ይዛታለ ወደ ብሔረሰብ አስተዳደር ነው አለ። ብዙ ውሳኔ ተሰጥቶ ተረጋገጠ። ከዛ በኋላ የአስተዳደር ወሰን የሚከለለው ጂኦግራፊካል ነው። ጂኦግራፊካሊ 3 ቀበሌዎች አሉ። አሁን በምዕራብ ጎንደር ዞን የሚባለው በመተማ አካባቢ የሚኖሩ መቃ ልንጨና ጎረቤት የሚባሉ እነዚህ በቁጣ ገጠም ከነባሩ የቅማንት ህይወት አስተዳደር የሚንከረባለው ጋር አይገናኝም። አይደለም ከነባሩ ጋር 3 ቀበሌዎች በራሳቸው ቁጣ ገጠም አይደለም። 3 ቀበሌዎች በራሳቸው መቃ ከሌሎች 2 ቀበሌዎች ጋር ቁጣ ገጠም አይደለም። 3 ቀበሌዎች ቃል ሳይገቡ ራስ አስተዳደር ማመት ስለሚል ይህ ጥያቄ የኛ ጥያቄ ነው። ግን ኮምፒውተር ስንተኛ ኮምፒውተር ይህንን መሰረት ሚል ኮምፒውተር አለ ይህን መሰረት ሚል ኮምፒውተር ወደ ተከፈለ ግን እንዳይመሰረት የሚፈልገው አካል አሁንም የራሱ ስንተኛ አመለካከት ይዞ የክልሉ መንግስት ፈቃደኛ አልሆነም፣ አልወስንልንም፣ አላረጋግጥልን እንደሚል የተዛባ ፕሮፓጋንዳ ስራ ይገራል። ይሄ ግን አለመሆንም ያው እነሱ ያውቁታል፣ እኛም እናውቀዋለን፣ ህዝቡም ያውቀዋል። ነገር ግን በሀይል ይሄ ካልሆነ በሀይል ይሄ እናደርጋለሁ በሚል አግባብ ነው እንቅስቃሴ እየተደረገ ያለው። ይሄ ነው መሰረታዊ ምክንያቱ። ሳደቀም አለመሆናቸውን በፌዴሬሽን ምክር ቤት ሊድላይ ብሏል። ፌዴሬሽን ምክር ቤት ስልጣን ይፈልጋል ለመድረስ ካርቦ ወርዶ ታች ምዕራብ ጎንደር ዞን ድረስ ሂዶ ሽማግሌዎችን አረጋግጦ ኩታ ገጠም አለመሆናቸውን እና በራሳቸው አካባቢ ቀበሌያቸውን በራሳቸው ማስተዳደር የሚችሉበት እድል አለ። ከአሁን ከሚቋቋመው የቅማንት ብሔረሰብ ዞን አስተዳደር ጋር ግን የኩታ ገጠም አይገናኝም። ስለማይገናኙ ቀበሌን ተሻግሮ ማስተዳደር የሚቻልበት እድል የለም። ጂኦግራፊ አንድ መሰረት ነው ለራስ አስተዳደር።
ህወሓት የቅማንትን እንቅስቃሴ ይረዳል ከሚለው ጋር በተያያዘ ደግሞ ምክትል ኮሚሽነር አበበ አዳሙ በአንድ ወቅት ለጋዜጠኞች በሰጡት መግለጫ የቅማንትን እንቅስቃሴ የሚደግፍ ጸረ ለውጥ ያሉት ኃይል ለመኖሩ ማረጋገጫ ያሉትን ጠቅሰዋል።
ከኋላ ኃይል መኖሩን ማረጋገጫ አንደኛ ጥንተኛው የቅማንት ኮሚቴ እኛ ያልታጠቅነው ትጥቅ ነው ያለው። ስናይፐር አለው፣ መትረየስ አለው፣ ሬንጀር ተሰፍቶለት ነው የሚመጣው። ጨፋጨርኮ ከየት እንደሆነ ታውቀዋለህ። ሬንጀር ለብሶ ነው የሚመጣው። ሎጂስቲክስ ተፈጽሞት ነው የሚመጣው። ጥይት ተፈጽሞት ነው የሚመጣው። መደበኛ ሰራዊት ያለውን ሙሉ ትጥቅ ታጥቆ ነው እየተዋጋን ያለው። ስለዚህ ይሄ ኃይል ደጋፊ ያለው ማለት ነው። ይሄን ኃይል ሱዳን ሊደግፈው አይችልም፣ ኬንያ ሊደግፈው አይችልም፣ ሌላ ኃይል ሊደግፈው አይችልም። ሊደግፈው የሚችለው አገር ውስጥ ያለ ጸረ ለውጥ ኃይል።
የቅማንት ዲሞክራሲያዊ ፓርቲ ምክትል የህዝብ ግንኙነት ኃላፊ አቶ ይርጋ ተሻገር
ሻቢያ ጋር ጥለኞች በነበሩበት ወቅት ግንቦት 7፣ አርበኞች ግንባር፣ ሰማያዊ ፓርቲ፣ አብሬታ የግብጽ ተልእኮ አባይ እንዳይገደብ ነው የቅማንት ጥያቄ ተነሳ። የቅማንትን ታሪክም ከግብጽ ጋር በማያያዝ ግብጻውያን ናቸው ኢትዮጵያዊ አይደሉም ብሎ በማጣረፍ በህወሓት ስም ይህን ያህል ግፍ እንኳን ሲፈጸምብን ከዚህ 2-3 ሳምንት ካልሆነ በስተቀር የሚዲያ ሽፋን እንኳን ሰጠውን አያውቁም። ሰብአዊ እርዳታ እንኳን ክልሎች እርስ በርሳቸው ሲገዳዱ 10 ሚሊዮን 20 ሚሊዮን ሲረዳዱ እናያለን። የቅማንት ህዝብ ግን እስካሁን በአንድ ክልል በኩል አንድ ኩንታል ጥሬ እንኳን የላከበት የለም። በክልል ደረጃ ከመስከረም ወዲህ እንኳን ከመቶ በላይ ቁስለኞች አሉን። በቂ ሕክምና እንኳን አናገኝም። ጎንደር ከተማ ገብተው አይታከሙም። አምቡላንስ ለኛ አገልግሎት አይሰጥም። ስለዚህ ህወሓት ለኛ ያገዘችን ነገር የለም። ነገር ግን እንደ ህዝብ የትግራይ ህዝብና የቅማንት ህዝብ ወንድማማች ነው። እንደማንኛውም ኢትዮጵያዊ ህዝቡን እንወዳለን። ድርጅቱም የትግራይ ህዝብ ድርጅት እንደመሆኑ መጠን እናከብረዋለን። የምንቃወመውም እንደግፈውም ነገር የለን።
ይህ ሁሉ የመከላከያ አቅማቸው ከየት መጣ ለሚለው ጥያቄ አቶ ይርጋ ተሻገር እግዚአብሔርን ማሰብ ግድ ይላል ብለዋል።
የቅማንት ህዝብ ምን ያህል ይህን ያህል ተከላከለ፣ ምንድነው አቅማቸው፣ ከምን መጣ የሚለው ነገር አንዳንዴ እግዚአብሔርንም ማሰብ ግድ ይላለኝ። እግዚአብሔር ለድሆች አያግዝም፣ ለተናቁ ሰዎች እግዚአብሔር አያግዝም ብሎ እግዚአብሔርንም መናቅ ነው። ወታደርነት ከአጼ ቴዎድሮስ ጀምሮ ማንም የሚያውቀው ነው። ቴዎድሮስ በዘመነ መሳፍንት ኢትዮጵያ በተበታተነችበት ወቅት አጼ ቴዎድሮስ ኢትዮጵያን አንድ አድርጎ አሁን የእኛ የምንላትን ሀገር ያስረከበው የቅማንትን ወታደሮች ይዞና እሱም ራሱ የቅማንት ልጅ በመሆኑ ነው። መናቅም ነው። ካልታገዙ በስተቀር አያሸንፉም አይነት ንቀትም ነው ብለን ነው የምንወስደው እኛ።
የህዝባዊ ወያነ ሓርነት ትግራይ ስራ አስፈጻሚ አባል አቶ ጌታቸው ረዳም ህወሓት በግጭቱ እጅ የለበትም ብለዋል።
ህወሓት ይህን ችግር የፈጠረ እንዳልሆነ ሰውየው የሚያውቁት ይመስለኛል። የቅማንትም ህዝብ የአማራም ህዝብ በደንብ ያውቀዋል። ህጻናትና ምስኪን ሴቶችን እናቶችን ተደራጅተህ ለመግደል ለማንበርከክ የሚያደርጉት እንቅስቃሴ በተበዳይ ወገኖች ጥንካሬ ሲከሽፍ ችግሩን ለሶስተኛ ወገን የሚሉት አለ። ማን እንደሆነ ብዙ ጊዜ አይታወቅም። አንዳንዴ ደግሞ ደፍረው ህወሓት ነው ወይ የሆነ ሀይል ነው ይላሉ። ሲጀመር እንወክሏለን የሚሉት የአማራ ህዝብንም የማይመጥን አካሄድ ነው ብቻ ሳይሆን እጅግ በጣም አሳዛኝም። የቅማንት ህጻናትና ወጣቶችን ገላለሁ ብለህ ተደራጅተህ ሄደህ አልተሳካ ሲል አይ የሆነ ነገርም አለ ሌላ ሶስተኛ ወገን ነው የሚል በተደጋጋሚ የሚሰማ ነገር ነው። እንግዲህ በሶስተኛ ነገር የሚሉት ወይ በእነሱ አጠራር ትህነግ የሚሉት ሀይል በዚህ ደረጃ በሩቅ ሆኖ የእነሱን የሽፍታ እንቅስቃሴ ማስቆም ከቻለ ብዙ ጊዜ በተደጋጋሚ እንደሚፈግኑት በቀጥታ ቢገጥሙት ምን ሊገጥማቸው እንደሚችል ራሳቸው ናቸው የሚያስቡት ማለት ነው።
የአማራ ክልል ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ባንቲሁን መኮንን የግጭቱ መፍትሄ ምን ሊሆን ይችላል ለሚለው ጥያቄ አመለካከታቸውን ገልጸዋል።
በህግ አግባብ የተቋቋመ አካል አለ። ጥያቄ ካለው በህግ አግባብ መጠየቅ ይችላል። በጠረት የዛ ወደ ግጭት የሚያመጣ ነገር አለ። ስለዚህ በህግ የተወሰነለት ፐርሰንታዜ ቀበሌ ፍታገተን የሆነ የብሔረሰብ አስተዳደሩን አቋቁም ተብሎ ህግ ተደንግጓል። ባለፉት ሁለት ዓመት አስቆጥሯል። ከመንግስት ጋር ይደራደራል፣ ይስማማል። ወደ ህዝብ ግንኙነት ለመውረድ አይፈልግም። ይህን አቋቁሞ ወደ ስራ መግባት አለበት። ጥያቄ ያለው አካል ካለ ህገ መንግስት አለ እኮ የኢትዮጵያ ህገ መንግስት። ጥያቄ የሚኖርበት ህገ መንግስት አሁን በህገ መንግስት ነው የሚዳኝ ጎናችን። ስለዚህ በህገ መንግስት መሰረት ጥያቄውን ማቅረብ ይችላል ማንኛውም ሰው። ጥያቄ አለ የሚል አካል በጉልበት በመሳሪያ በጠመንጃ የሚፈታ ማንኛውም ጥያቄ የለም በአሁኑ ሰዓት። ከዛ ውጭ ግን አላግባብ የራስን ፍላጎትና ጥቅም ክላስ ተላላኪ በመሆን ጭምር በህዝብ ላይ በደል አደርሳለሁ ብሎ የሚንቀሳቀስ ቡድን ከዚህ በኋላ በክልል መንግስትም ሆነ በፌዴራል መንግስት ተቀባይነት የለውም። የሚቀድመው የህዝብ ደህንነት ነው። የሚቀድመው የሀገር ደህንነት ጉዳይ ስለሆነ ተገቢ እርምጃ ወስዶ የማስተካከል ስራ ይሰራል። ህጋዊ የሆነ ስርዓት መከተል ያለበት አካል ህጋዊ የሆነ ስርዓት ይከተል የሚል ምክር ነው ያለ በግሌ። አመሰግናለሁ።
እነሱም የሚገርመው ልክ እንደዛ ነው የሚሉት። መጀመሪያም እዚህ የሚያደርስ አልነበረም በውይይት ሊፈታ ይችል የነበረ ነው ነው የሚሉት። እንግዲህ እነሱም እና ዝግጁ እንደሆኑ ነው የሚናገሩት።
ካሉ ይህን ነገር የሚያቀነቅን ሀይል ጥሪ ቀርቦለታል። ጥያቄ አለኝ የሚል ካለ ቀርቦ በጠረጴዛው እያገር ተወያይቶ በህግ አግባብ መጠየቅ ይችላል። ከዛ ውጭ ግን በጉልበት መንገድ እየዘጋ በጉልበት የሰው ቤት እያቃጠለ በጉልበት የሰው ቤት እየዘረፈ የሚኖር ስልተኛ ቡድን በክልላችንም በአካባቢያችንም ሊኖር አይገባም ነው ከዚህ በኋላ
ኃላፊነትን ስልጣንም ያለው የክልሉ አስተዳደር ስለሆነ ለስለስ ብሎ አንድ መንገድ ለመፍጠር አይቻልም።
የክልሉ መንግስት እኮ ለስለስ ብቻ ሳይሆን ከህገ መንግስቱ እልፍ ብሎ ጭምር መልስ እያረጋገጠ ነው ያለው። ባለፉት ዓመታት በጥረት ዘ ብዙ ጊዜ ድርድር ተካሂዷል። አራት ጊዜ በዚህ ጽንፈኛ ኮሚቴ አራት ጊዜ ምህረት ተሰጥቶታል። አራት ጊዜ ታስረው ተሰጥተው ምህረት ተሰጥቷቸዋል። በሰላማዊ መንገድ ይፈታል ከተባለ ይህን ያው የሩቅ ሰው አያውቅም። የሚነገረውን ስለሆነ የሚያራግበው ትዕግስትም ሲበዛ ሌላ ጥፋት ያስከትላል።
እሺ፣ እንግዲህ አቶ ባንቲሁን መኮንን ለሰጡኝ ማብራሪያ በጣም አመሰግናለሁ። አቶ ይርጋ ተሻገር መፍትሄው ምንድን ነው ይላሉ?
መፍትሄው አንድና አንድ መጀመሪያውን የቅማንት ህዝብ መሳሪያ ይዞ አልተነሳም። ወደዚህ ትግል ሲገባ ህገ መንግስትና ባንዲራ ይዞ ነው የተነሳው። አሁንም መሳሪያችን ህገ መንግስት ነው። ይሁንና ራስን ለመከላከል ግን ይሄ ተፈጥሯዊ ህግም ስለሆነ ማንኛውም ፍጡር ራሱን ይከላከላል። እንኳን ሰው ነውና እንስሳት ከአቅም በላይ የሆነ ጥቃት ሲደርስባቸው አቅማቸውን ይፈናጠራሉና እንደዚህ አይነት መከላከል አድርገናል። በአማራ ክልል መንግስት ግን ያለ የሌለ አቅሙን ተጠቅሞ ጦር እያዘመተብን ያለ። መፍትሄው ጦር መሳሪያን ጥሎ እስክሪብቶ ማንሳት ነው። እንደሚታወቀው የዶክተር አብይ መንግስትም በተለያዩ አለማት ጦር መሳሪያ ይዘው ነፍስ አንገተው ይታገሉ የነበሩ ድርጅቶችን በሙሉ ወደ ሀገሪቱ ገብተው መሳሪያቸውን ጥለው እስክሪቶ እንዲያነሱ ፈቅደዋል ዶክተር አብይ። ነገር ግን እኛ ደግሞ በተቃራኒው ህገ መንግስት ይዘን ባንዲራ ይዘን ስንታገል የነበርን ሰዎች ገፍተው ወደ ጫካ የወጡ እዚህ ወከላቸው አስተባባሪ ኮሚቴዎች አሉ። በጣም በደፍ በጎንደር ማረሚያ ታች ከሚገኙ ታሰሩ ሰዎች አሉ። በየቦታው ኢሰብአዊ ድርጊት የሚፈጸምባቸው ተታፍነው የተወሰዱ ሰዎች አሉ። እነዚህ ሰዎች ተፈትተው የወጡት ወደ ቤታቸው ገብተው በክብ ጠረጴዛ ዙሪያ ተወያይተን ህገ መንግስቱ እንደሚፈቅደው የራስን እድል በራስ የመወሰንና ራስን በራስ የማስተዳደር መብት ተረጋግጧልን ሌላ ሀገር እንደምንገነጠል አድርገው ከእንደሚያሰሩት ሳይሆን በአማራ ብሔራዊ ክልላዊ መንግስት ስር ሚዛናዊ ውክልና ኖሮን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ተጠቃሚነታችን እንዲረጋገጥ ብቻ ነው የምንፈልገው። መፍትሄው በክብ ጠረጴዛ ዙሪያ ነገሮችን በውይይት መፍታት ነው። የኃይል ሚዛን የትም አያደርስም። ይህ ሁሉ መሳይትነት ከመፈላችን በፊትም መወያየት እንችል ነበር። አሁንም መፍትሄው መወያየት ብቻ ነው። በቅማንት ዲሞክራሲያዊ ፓርቲ ስም አመሰግናለሁ።
እሺ፣ እንግዲህ አቶ ይርጋ ተሻገር ለሰጠኝ ማብራሪያ በጣም አመሰግናለሁ።
እሺ፣ እኔም አመሰግናለሁ።